ጤና ስጥልን አድማጮቻችን። አሁን ሰዓቱ የጨዋታ እንግዳ ዝግጅት ነው። ሳምንት በቀጠሮ ተለያየ ነው መሰረት ተከታዩን የእንግዳችንን የፕሮፌሰር መስፍን ወልደማርያምን ጨዋታ ይዘንላችሁን ቀርባለን። ፕሮፌሰር መስፍን ወልደማርያምን የቀድሞ ዩኒቨርሲቲ ተማሪዎቻቸው የሚያውቋቸው በጂኦግራፊ መምህርነታቸው ነው። An Introduction to Geography of Ethiopia, Atlas of Ethiopia, The Background of the Ethio-Somalia Boundary Dispute, Suffering under God's Environment, Rural Vulnerability to Famine in Ethiopia, እንጉርጉሮ የግጥም መጽሐፍና ሌሎችም በመምህርነታቸው ወቅት ያሳተሟቸው ጽሑፎች ናቸው። የዛሬ እንግዳችንን የዛሬ ወጣቶች የሚያውቋቸው ደግሞ በኢትዮጵያ የሰብአዊ መብት ጉባኤ መስራችነታቸው በፖለቲካ ፓርቲዎች ተሳትፏቸው እንዲሁም በተለያዩ ጉዳዮች በሚያቀርቧቸው ጽሑፎችና ንግግሮች ነው። ስልጣን፣ ባህልና አገዛዝ፣ ፖለቲካና ምርጫ፣ የክህደት ቁልቁለት፣ አገቱኒ ተመረን ወጣን፣ መክሸፍ እንደ ኢትዮጵያ ታሪክና ሌሎችም ባለፉት ጥቂት ዓመታት ያሳተሟቸው ጽሑፎች ናቸው። ከኛ ጋር የረፍት ጊዜያችሁን ስለምታሳልፉ ሁሌም ደስ ይለናል። ሸገር የናንተ ነው። ተናስተልኝ ፕሮፌሰር መስፈን እንዴት ሰነበቱ?
አሻም ያማታበ አሻም ያንቂስ አሻም ያኩለቶ
አሻም ያማታበ አሻም ያደማቶ አሻም ያማታበ አሻም ያደማቶ አሻም ያንቂስ አሻም ያኩለቶ
ያድንቶ ፋንደማ ቀረዳን አስበይ አካዱ ገነማ ያሻሽ ኢልካን አዲ ያቀላ ፋንደማ አስቶ ያደመቶ አሻም ያማታቤ አሻም ያደመቶ አሻም ያማታቤ አሻም ያደመቶ አሻም ያንቂሴ አሻም ያኩለቶ
አሻም ያማታቤ አሻም ያደመቶ አሻም ያማታቤ አሻም ያደመቶ አሻም ያንቂሴ አሻም ያኩለቶ
Akabadendufne gibe nanche sisu Akab sentanya mata beto ya don kenen tesisu Ya da patis paro benun buna katama agaro
ባለፈው ሳምንት መደምደሚያው ላይ ስለ እስር ቤት ጀምሬልዎት ነበር ግን ተመልሼ እንደገና የቀስተ ደመናን እና ከዛ በኋላ የነበረውን የፖለቲካ ጉዳይ እንደዚሁ አንዳንድ ጥያቄዎች ላነሳለሁ ተፈልጋለሁ። በ1997 ቀስተ ደመና እርሶ እንደነገሩኝ የተበታተኑትን የፖለቲካ ፓርቲዎች እንዲያሰባስብና እንዲያያይዝ የተቋቋመ ነው ብለውኛል። የወቅቱን የኢትዮጵያን ተጨባጭ ሁኔታ እና በወቅቱ የነበረውን ነገር ስንመለከት መገምገም አይሻልም ነበር ወይ? ለቀስተ ደመና አስፈልግምስ ነበር ወይ? ዘሎ ምርጫ ውስጥ መግባት ነበር ወይ? ያስ አሁን ተመልሰው ሲያስቡት ስተት ነበር ብለው ያስባሉ ወይ የሚለው ላይ ሐሳብ እንዲሰጡበት ነው ፕሮፌሰር።
አይ መሰረታዊ ጥያቄ ነው። መልሱም ግልጽ ይመስለኛል። እንኳን ያን ጊዜና ዛሬም አልተዘጋጀንም ነው። ዛሬም የፖለቲካ ብስለት በፖለቲከኞቹም በኢትዮጵያ ሕዝብም ዘንድ ገና ነው። በጣም ገና ነው። ከዛ በኋላ እንዳየሁት አሁንም እንደማየው ብዙ ይቀረናል። እንዴት ነው ብዙ ይቀረናል የምለው? ፖለቲካ ቁርጠኝነትን ይጠይቃል። አምኖ መነሳትን ይጠይቃል። ማወቅን ይጠይቃል። ለነጻነት፣ ለእኩልነት፣ ለሁሉም ሰብአዊ መብቶች በየትም ቦታ ምን ጊዜም ለመቆም ዝግጁ መሆንን ይጠይቃል። ከሁሉም በላይ ደግሞ ኢትዮጵያውያን ከኢትዮጵያዊነት ደረጃ ቢወጡ ከፍ ብለው ወደ ሰውነት ደረጃ እንጂ ወደ ታች ወርደው ወደ ጎሰኛነት ደረጃ በጎሰኛነት እንዲተያዩ በጎሰኛነት እንዲጋጩ ይሄ የሚሆን ከሆነ ወደ ኋላ ሄደናል እንጂ ወደፊት የምንሄድ አይደለንም ማለት ነው። ስለዚህ በዛሬ ጊዜ የሚታየው የጎሰኛነት ስሜት መስፋፋት በተለይ በወጣቱ ደረጃ ብስለታችንን ገና ጥሬ እንደሚያደርገው ገና ሰው መሆን አለብን፣ ኢትዮጵያዊ መሆን አለብን። ያ ትልቅ እድገት ነው የሚጠይቁ። እዛ ጋር አልደረስም። ያን ጊዜ እንግዲህ ይህንን ሁሉ አላየነውም ማለት ነው።
በሌላ በኩል ደግሞ የሀገራችን ሕዝብ በፖለቲካ በኩል እንግዲህ ረጅም የፖለቲካ ሂደት ውስጥ ያለፈ ነው። እንግዲህ ባለፉት 40 ዓመታት ውስጥ በዚህ ውስጥ አለፈን ማለት ይቻላል። ግን ደግሞ ያ ያስተማረን ወይንም የሰጠን ነገር የለም ማለት ነው ወይ? አንድ ይሄ ነው። ይሄ ከሆነስ እንግዲህ መሰረታዊ የሆኑ የፖለቲካ ስርዓቶችን የመገምገም ገና የመማር የመወያየት ነገር አያስፈልግም ወይ? ያስ ብዙ አስተዋጽኦ ሊኖረው አይችልም ወይ? ከዚሁ ጋር አያይዘው ፕሮፌሰር፣ የምሁራንስ ሚና እዚህ ውስጥ ምንድን ነው መሆን ያለበት? ይህንንም አንድ ላይ አድርገው ቢያውልኝ ደስ ይለኛል። ይህን የምሁራኑን እንደገና መለስበታል።
40 ዓመት ታሪክ ካለፉት የሶስት ሺህ ዓመታት ታሪክ የተለየ አይደለም። እንዴት ነው የተለየ ያልሆነው? እኛም መሰረታዊ ታሪካችን በስልጣን ጭቆና ላይ የተመሰረተ ነው። የስልጣን ጭቆና ባህላችን ነው፣ ታሪካችን ነው። በንጉሶች፣ በደጃዝማቾች፣ በራሶች፣ በምኖች፣ በምስለኔው ተራው ሕዝብ ሲጨቆን፣ ሲገዛ፣ ሲመዘበር ኖሯል። ያለፉት 40 ዓመታት የተለዩ አይደሉ። የተለየ የሚያደርጋቸው ያለፉትን 40 ዓመታት አዲስ መልክ የፈረንጅ ልብስ ለብሶ መምጣቱ ነው። መጀመሪያ ማርክሲስት ሌኒኒስት ብለው መጡ። ነገር ግን ማርክሲዝም ሌኒኒዝምን በእኔ ግምት ያን ጊዜም ብየዋለሁኝ ከመጽሐፉ ልባስ አላለፉ ይህንን የሚያራምዱት ሰዎች። ይህንን የሚያሳየው አንድ ጊዜ በኒውዮርክ ስብሰባ ላይ የተናገርኩት ያደረግኩት ንግግር ነበረ። ደርግ ማርክሲስት ሌኒኒስት ነኝ ይላል። ኢፒኤልኤፍ የኤርትራው ማርክሲስት ሌኒኒስት ነኝ ይላል። ቲፒኤልኤፍ የትግራዩ ማርክሲስት ሌኒኒስት ነኝ ይላል። ኢፒአርፒ ኢህአፓ ማርክሲስት ሌኒኒስት ነኝ ይላል። ሜሶን ማርክሲስት ሌኒኒስት ነኝ ይላል። ይጣላሉ፣ ይደባደባሉ፣ ይጋጫሉ፣ ይጋደላሉ። አንድ ሃይማኖት ካላቸው በእውነት ለማርክሲዝም ሌኒኒዝም የሚያምኑ በዚያ ሃይማኖት የተያያዙ ቢሆኑ ምን ያጋጫቸዋል? ምን ያጋድላቸዋል? ማርክሲዝም ሌኒኒዝምን ያን ጊዜ የፈለጉበት ለአንድ ጥቅም ብቻ ነው። ካሉት የፖለቲካ ፍልስፍናዎች ውስጥ በጉልበት ስልጣን ለመያዝ የሚረዳ ማርክሲዝም ሌኒኒዝም ብቻ ነው። ስለዚህ ሁሉም ማርክሲስት ሌኒኒስት የሆኑት ስልጣን ለመያዝ ነው። ሁሉም እኔ ለያዝ ስልጣን እኔ ለያዝ ስልጣን በማለት ነው ሲጋጩ የነበሩት ሲደባደቡ የነበሩት የተጋደሉት ሌሎችንም ልጆች የሰው ልጆች ያጋደሉት ያጫረሱት አንድ ትውልድ አለቀ። ዛሬም ድረስ እነዛ ሰዎች አልተጸጸቱም። አንድም የጸጸት ስሜት በሚጽፉትም ሆነ በሚናገሩት አይታየም። ስለዚህ ያንን ድሮ የነበረውን የኢትዮጵያን የስልጣን ጭቆና በአዲስ ዘመናዊ አውሮፓዊ መልክ ሊቀጥሉት ፈለጉ እንጂ አዲስ ነገር ያመጡት አልነበረም። ስለዚህ ሐሳብ በሐሳብ ሰዎችን ማሳመን ኢትዮጵያውያንን ማሳመን አልተቻለም። እና ይሄ የኔ አተረጓጎም ሌላ ነው። ባህላችን መሰረት የስልጣን እና ባህል በሚል መጽሐፍ ውስጥ ያስረዳሁት ነገር ነው። ባህላችን የስልጣን ጭቆናን ነው የተከለው በእያንዳንዳችን ውስጥ አንቺም ላይ ሌላውም ላይ ሁሉም ላይ ይሄንን የስልጣን ጭቆና ተክሏል በእያንዳንዳችን ላይ። በየደረጃው መጨቆን ነው የምንፈልገው። ይሄንን ለማየት አንድ መስሪያ ቤት ብትሄጂ በሩ ላይ ገና መስሪያ ቤት ውስጥ ገቢ በሩ ላይ ያለው ጠባቂ ስልጣኑን ሲያሳይሽ ታገኛለሽ። እንደዚህ ሁሉም አንድም ስልጣኑን ሳያሳይሽ ለአገልግሎት የሚጠጋሽ የለም። ስልጣኑ ምንድነው? ምን ፈልገው ነው? ይሄ ነው ጥያቄው። እና ውስጣችን ያለ ነገር ይሄንን አጥባን ማውጣት አለብን። ለአገልግሎት የተዘጋጀን መሆናል። ስልጣን የአገልግሎት መሳሪያ መሆኑን ገና አላወቅንም። በጭቆና ላይ ያለውን እንጠላዋለን። የምንጠላው እኛ እዛ ቦታ ስላልሆን ነው። እሱን አስወርደን እኛ እሱ ቦታ ላይ ስንሆን ልክ እንደሱ ነው የምንሆነው። ይሄ ባህል ነው ተተክሏል በውስጣችን በእያንዳንዳችን። ስለዚህ ፖለቲካ የሚባለው ነገር በኢትዮጵያ ውስጥ መጀመሪያ ከታች ይሄንን ካላጠፋ ባህሉን ካልለወጠው የህዝቡን ፖለቲካ በኢትዮጵያ ውስጥ የሚሰምር አይመስለኝም።
አሁን እንደውም የተናገሩትን ቀደም አድርጌ በጥያቄ ይዤው ነበር። እርሶ በጎ አስተዋጽኦ አበረክታለሁ ብለው ሊሆን ይችላል ወደ ቀጥታ የፖለቲካ ፓርቲ ተሳትፎ የገቡት። ግን የእርሶ ቡድን ስልጣን መያዝ ትልቅ ለውጥ ያመጣል ብለው አስበው ያውቃሉ ወይ የሚል ነበረ የመለሱልኝ ይመስለኛል ፕሮፌሰር። የተከበራችሁ አድማጮቻችን፣ ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቀዳሜ ጨዋታ እንግዳችን አንጋፋው ምሁር ፕሮፌሰር መስፍን ወልደማርያም ናቸው።
Si fanata kalem hulluk
ፕሮፌሰር እንግዲህ የፐብሊክ ኢንተሌክቹዋል ወይንም የምሁራን አስተዋጽኦ አንድ ንብረትሰብ ይለውጣል ይባላል። ሐሳብ ማመንጨት ያንን ሐሳብ ደግሞ ወደ ተግባር ለመለወጥም የምሁራን አስተዋጽኦ ከፍተኛ ነው ይባላል። ፕሮፌሰርና ያንድ ሀገር ምሁራን ኃላፊነት ምንድነው? ከተማሪው ንቅናቄ መነሳት ይቻላል በዛ ዘመን ከነበረው የምሁራን አስተዋጽኦ መነሳት ይቻላል እና ዛሬስ ጥያቄ ማንሳት መቆስቆስ ፕሮቮክ ማድረግ ሐሳብ አዲስ ሐሳብ አዲስ መንገድ መጠቆም እነኚህ ናቸው ወይ አንድ የአገር የምሁራን አስተዋጽኦ?
አንደኛ ነገር ምሁራን የሚባለው እኔ ትርጉሙን አላውቀው ኢንተሌክቹዋል ለማለት እንደሆነ ኢትዮጵያ ውስጥ የቱ ዩኒቨርሲቲ ውስጥ እንደው ኢንተሌክቹዋል አለ ብሎ እገሌ እገሌ ብሎ መጥራት ይቻላል? ባሁኑ ጊዜ ድሮ በዩኒቨርሲቲ ኮሌጅ ነበሩ፣ በቀዳማዊ ኃይለ ሥላሴ ነበሩ ኢንተሌክቹዋልስ የሚባሉ ሰዎች በኢትዮጵያ ብቻ ሳይሆን በዓለምም ደረጃ recognized የሆኑ ሰዎች ነበሩ። ዛሬ እነማን ናቸው? አዲስ አበባ ዩኒቨርሲቲ ባይ ሌላ 30 ምናምን ዩኒቨርሲቲ ውስጥ እነማን ናቸው ኢንተሌክቹዋል የሚባሉት? ማለት አእምሯቸውን አሰርተው አስበው ማሰብ ችለው መጀመሪያ ነው እኔ እንደማየው አብዛኛዎቹ በእነዚህ ዩኒቨርሲቲ ውስጥ ያሉት እንደ እንቁላል ውስጥ እንዳሉ አስኳል ነው ማያቸው። ገና ሰብረው አልወጡም። ገና ህይወት አልዘሩም። ገና ነጻነት የሚባል ነገር በህሊናቸው አልሰረጸም። አሁን እዚህ ሳነብ የነበረው ይሄ ኤሪክ ፍሮም የሚባል የስነ ልቡና ተመራማሪ የማህበረሰብም ፈለስፋ ነው የሚባለው ሪሊ ይሄ ሰውዬ ምን ይላል? አንድ ሰው እንቢ ካላለ ነጻነቱን አላወጀም ማለት ነው። እንቢ ማለት ሲጀምር ነው ሰው ነጻነቱን የሚያወጀው። ሰው መሆኑን የሚያውቀው ይላል ከቡድን ከጎሳ ስሜት ወጥቶ ራሱን ብቻውን ይዞ ምንም አይነት አደጋ ሳይፈራ ነፃ ሆኖ ለራሱ ሲቆም ነው ሰው የሚባለው እንጂ በቡድን ሰው አይባልም። እኛውን ያለነው ዘውስ ነው በቡድን ነው ሰው ምን ሆነው እና ይሄ ገናነታችንን ነው የሚያሳይ። ይሄንን ደግሞ በአደባባይ የሚሰብኩ ምሁራን የሚባሉ ሰዎች አሉ፣ ለተማሪዎቻቸው ይሄንን የሚነግሩ። እንግዲህ እንደዚህ አይነት ነገር የለም። ድሮ በዩኒቨርሲቲ ኮሌጅ፣ በዩኒቨርሲቲ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ እንደምታውቁ ክርክር ነበረ፣ ውይይት ነበረ። ሰዎች ከያለበት ይመጣሉ፣ እዛም ያሉ ሰዎች ተማሪዎችም ይወያያሉ፣ ይነጋገራሉ፣ ይከራከራሉ። የተለያየ ሐሳብ ማንም የሚከለክል የለም። በተለያዩ ሐሳቦች ላይ መከራከር፣ መወያየት ዛሬ ድፍን ያለ ነገር ነው። አንድ ሐሳብ ብቻ ይዞ ያንን በቡድን መልክ ማራመድ አንድ ሰው አያስብም። ቡድን ነው የሚያስበው። ቡድን ደግሞ አካል የለው፣ አእምሮ የለው፣ ምን የለው፣ ሊያስብ አይችልም።
እንዶ አስፈላጊነቱንም ጨመረ እንድናነሳ ብዬ ነው። መወያየት፣ መከራከር፣ ሐሳብ ማፍለቅ አስፈላጊ እንደሆነ እና ከዛ ውስጥ ጥሩ ነገር ይወጣል ብሎ ማሰብ አስፈላጊ እንደሆነ እንድናገሩ ስለፈለኩ ነው። ፕሮፌሰር ሁለት ጊዜ እስር ቤት ገብቷል። ፕሮፌሰር አንደኛው ላጭር ጊዜ ነው። ኢሰመጉ በ1992 ይመስለኛል በብሔራዊ ሎተሪ አዳራሽ ለዩኒቨርሲቲ ተማሪዎች ንግግር ባደረጉበት መንስኤ ነው። ሁለተኛው የ97 ምርጫ ከተካሄደ በኋላ ነው። እስር የሰውን ልጅ ባህሪ ያሳያል ሲሉ የሰማው መሰለኝ። ለምንድን ነው
የእስር ቤት ስትገቢ አያደርስብሽና
ከእንግዲህ በኋላ ማለት ሆኖ? እሺ፣
ይሄ ብዙ ሰዎች የሚገምቱት አይመስለኝም። እስር ቤት ብዙ አይነት ሰው አለ፣ ከመሀይሙ ጀምሮ እስከ ምሁር፣ ነፍሰ ገዳዩ ጀምሮ እስከ ሌባው። በፖለቲካ ደግሞ በተለያዩ ምክንያት የታሰሩ ሰዎች አሉ። እነዚህ ሁሉ እዛ በተርታ ነው የሚተኙት። ልክ እንደ መቃብር ነው። በመቃብር ዓለም
እኩል ነው ሁሉ
እኩል ነው ሁሉ። ምንም ቤት ቢሰራ ድንጋይ ብጫንበት፣ ትልቅ ድንጋይና ትንሽ ድንጋይ ብቻ።
ሎርድ ባይረን ነው፣ ጄምስ ሺርሊ ነው
አለው
ዴት ዘ ሌቭለር በሚለው ግጥሙ ላይ ሴፕተር አንድ ክራውን መስ ታምብል ዳውን አንድ ኢን ዘ ደስት ቢ ኢኳል ሜድ ብሎ።
ፕሪሳይዝ እንደዛ ነው እንደዛ ነው። ይሄ በእስር ቤትም እንደዛው ነው። እኩል ነው። ማንም ማንንም በግዴታ የሚያከብርበት ምክንያት ያለው እነዛ ዘበኛዎቹ ጠባቆቹ ሲመጡ ብቻ ነው። እነሱ ናቸው የሚከበሩት። ትልልቆቹ ሰዎች እነሱ ናቸው እንጂ ሌላው ምንም የለው። ስለዚህ ወደ ውስጥ እንድታይ፣ ራስሽን እንድትመረምሪ፣ ሌላውንም እንድትመረምሪ፣ የሰው መሆናችንን ባህሪ በደንብ እንድትገነዘቢ፣ በተለይም ደግሞ ባህላችንን፣ ኢትዮጵያዊነታችንን፣ ማንነታችንን በሚገባ እንድትመረምሪውና እንድትገነዘቢ ያደርግሻል። ጥሩ ትምህርት ቤት ነው ለመማር ለፈለገ።
እርሶን ምን አስተማሩት ፕሮፌሰር?
እኔ ብዙ ሰዎች አንዳንድ ሰዎች በሰሩት ወንጀል ክርር ብለው ምርር ብለው ሳይጸጸቱ አሁንም ድረስ እንደውም ወንጀል የፈጸሙበትን ሰው በዛ ላይ የሚናደዱ አሉ። አሁን አንድ ሰው ለምሳሌ ሚስቱን በስንት ጥይት ነው መቷት፣ ሳትሞት ቀርታለች። ድና አሁን እሱ ደግሞ መታ ለምን አትጠይቀኝም እያለ ይናደዳል። እና እኔ ጎኔ ነበር የሚተኛው። እንዴት ነው እቺ ሴትዮ መታ አንተን የምትጠይቀው ለምን ብላ ነው ምን ጠፋብኝ ብላ ነው አንተ ጋር መጣምት ጠይቅ እንዴት እኔ ተሳሳትኩሷ መጠየቅ አለባት ይላል እንዴ አይነት ሰዋል በሌላ በኩል ደግሞ አንድ ሌላ ሚስት አለች አንድ ቦታ ዘበኛ ሆኖ ይሰራ ነበር እዛ ቤት የምትሰራ ልጅ ጋራ ይወዳጃል ይወዳታል በጣም ይወዳታል ልዩ ፍቅር መሆን አለበት እሷ ደግሞ አቅብጧት ከሌላ ሰው ጋራ ያያታል በኃይል ይናደዳል ይበዛጫል አርዶ ገደላት ይሄ ሰውዬ በጣም ይጸጸታል በመግደሉ በጣም ይጸጸታል የሞት ኩንዶን እንደው እሷ አጠገብ እንዲቆር ሚስታለቹ ሚስቱን አይደለም ግን እሷ አጠገብ እንዲቀን ቀበሩኝ ነው የሚለው በጣም እሴትዮዋ ያለው ፍቅር አሁንም ከባድ ነው ጸጸቱም በጣም ኃይለኛ ጸጸት ነው ይሰራል እስር ቤት ውስጥ የሚያገኘውን ገንዘብ ግን ለሚስቱ ነው የሚልከው ነው ሁሉ ግጭቱ የፍቅሩ የጸጸቱ የትዳሩ ነገር ይሄ ሁሉ ነገር ቁጭ ብለ ሲታዩ በእነቱ ብዙ ሰዎች አሉ የሚያስተምሩሽ እዛ ተለያየ ነገር አንድ ሀረር እስላም ነበር ቦምብ ቀብረሃል ተብሎ የታሰረ አሁን ከሱ ጋር ብዙ ጊዜ እናጠፋ ነበር አማርኛው በጣም እንትን ነው ግን በጣም ደስ ይለኝ ነበር አምሮው ብሩህ ነው እና ንከራከራለን ስለ ሰላማዊ ትግልና ስለ ትጥቅ ትግል እናወራለን በኋላ ንከራከር አመነ በሰላማዊ ትግል እና አሁን ከወጣው አለ ቢሞታቱን እግዚአብሔር ይወቀው ብቻ አሁን ከወጣው ሁለተኛ በሰላማዊ ትግል ነው እንጂ በሌላ ትግል አልታገለን ሲነበ እንዴ እንዴ ያሉ ነገሮች አሉ ምትማሪው ምታስተምሪው ዘውስት የተለያዩ ሰዎች አሉ
እና ስር ይሄንን ነው እንግዲህ
አዎ
ሁሉንም ነገር አይቻለሁ ለማለት ለሱም
አንዴ የጥላውን ከሰሰሰ
ዘፈነው ይመረጣል ካስፈልገ
I'm the guy that's really going to get on you. I'm the guy that's really going to get on you. I'm the guy that's really going to get on you. I'm the guy that's really going to get on you. I'm the guy that's really going to get on you. I'm the guy that's really going to get on you. I'm the guy that's really going to get on you. I'm the guy that's really going to get on you. I'm the guy that's really going to get on you. I'm the guy that's really going to get on you. I'm the guy that's really going to get on you. I'm the guy that's really going to get on you. I'm the guy that's really going to get on you. I'm the guy that's really going to get on you. I'm the guy that's really going to get on you. I'm the guy that's really going to get on you. I'm the guy that's really going to get on you. I'm the guy that's really going to get on you. I'm the guy that's really going to get on you. I'm the guy that's really going to get on you. I'm the guy that's really going to get on you. I'm the guy that's really going to get on you. I'm the guy that's really going to get on you. I'm the guy that's really going to get on you. I'm the guy that's really going to get on you. I'm
ከስር በኋላ አርሶም ቀድም ተቀሳ አደረጉት ከመርጫው በፊት የተጣበቀ የሚመስሉት የፓርቲው አባላት ግንኙነትም ሆነ ድርጅታዊ አቋም ሹአብትን አለ ባለፈ ነገር ላይ ለማላዘን ሳይሆን ወደፊት ለመመልከት ያክል ስህተቶቹ ምን ነበሩ ለወደፊቱ ኢትዮጵያ ውስጥ ለሚመሰረቱ ፓርቲዎች ምን ሐሳብ ይሰጣል ይሄ ምን መፍትሄ ምን አቅጣጫ ይጠቁማል ሁሉም በየበኩሉን በመጽሐፍ አውጥቷል ከዚያ ወጣ ብሎ እንደሚመለከት ሙር አይተው ይሄን ቢመልሱልኝ ደስ ይለኛል
ይሄ የተበተነበት ምክንያት ለኔ ግልጽ ነው የስልጣን ጥም ነው የስልጣን ጥሙ ደግሞ ገና ስንቋቋም ጀምሮ ነበር አንድ ኮሚቴ ለምሳሌ ሲቋቋም የእንትና ወገን አለበት የእንትና ወገን አለበት እዚ ኮሚቴ ውስጥ ይባል ነበር አረባካቹ ይሄንን ተው ለሰውየው ብቃት ብቻ እንመልከት አንዳንዶች ሰዎች ይሄንን በፈጹም አይሰሙም ነበር አይፈልጉም ነበር ስለዚህ የነሱ ወገን እንዲወከል የሚፈልጉ ብዙ ነበሩ በዚህ ስንጥቁ እንዳለ ቀጠለ በኋላ እስር ቤቱን ስትም ቀጠለ ይሄ መለያየት መከፋፈል ስንወጣ ጉልህ ሆነ በግልጽ በገሃድ ወጣ ያው ብርሃኑም አሜሪካ ሄደ ነው ልደቱም ወደ ሌላ ቦታ ሄደ ኃይሉ ሻውልም አልፈልግም ብሎ ቁጭ አለ ብርቱካን ላይ ወደቀ እሷን ይዘን ሆሆ ስንል ውስጥ ደግሞ እንደዚሁ ሌሎች የስልጣን ናፋቂዎች ማበብ ጀመሩ እና ተበተነ አሁን የሚሆነውን ተመልካች የውሃ ቀዳ ውሃ መለስ ችግሩ አሁን በቀደምነት መያድና አንድነት ለመዋሃድ ተስማሙ ተባለ አንዴ ነበሩ ናቸው እነዚህ ለምን ተለያዩ መጀመሪያ ብለው ተነጋግረዋል ያለያዩአቸው ሰዎች አሁን ከነሱ ርቀዋል ወጣዋል ወይስ ደግሞ ነገ እንደገና ለመበተን ነው አሁን ለምሳሌ ቅንጅት ቁርጥራጮች 3 ናቸው ኢዴፓ መያድ አንድነት ወንትና ማለኝ ሰማያዊ
ራሱ ቅንጅትም
አይሱ እንኳን አልነበር አራት ፓርቲዎች የቅንጅት ስባሪዎች ናቸው ሰማያዊ ከአንድነት ነው የወጣው ነጻነት አጣው እና ያ ቀደም ያልኩሽ የስልጣን ጭቆናን በጭቆናነት አንጠላውም እኛ ጨቋኝ እስከሆነ ድረስ ጭቆና ጥሩ ነው አላማችን ጭቆናን እንደ ጭቆና በፍጹም አንፈልገውም በማንም ከማንም ለማንም ብለን ቆርጠን መነሳት አለብን ፓርቲዎች ሁሉ በዚህ ላይ መመስረት አለባቸው ትንሽ ፍንጭ ሲያሳይ አንድ ሰው የጨቋኝነት የአምባገነንነት ወዲያው አስፈንጥረው መጣል አለባቸው አለዛ መንገዱ ያው ነው የስልጣን ጥም
የፓርቲው ነው እንጂ ስልጣን ላይ የሚወጣው እንግዲህ ግለሰቦች ከሆኑ ትንሽ አስቸጋሪ ሆናል አይ እንደው ማለቴ በፓርቲ አሰራር ውስጥ ማለቴ ነው
ቆ ፓርቲ ለምሳሌ ይሄው በሙሉ ታውቂያቸዋለሽ አለፉት ስንት አመታት ፓርቲ ጥሪ በትባይ ምትጠራቸው እኔ ስም አልጠራም እንጂ ምጠራቸው ሰዎች አሉ ስንት ሰው ነው ያላቸው እነዚህ ሰዎች አናቅም ምናልባት ለ20 አመት ፓርቲ ሲመሩ ነበር ነገር ግን ምንም የተጨበጠ ያባልነት ቁጥር የሚያነሱት አዋራ ያነሱም የትም ቦታ ና ይህ አይነት ፓርቲ የሚባል አለ። መጀመሪያ ነገር ፓርቲ ምን ማለት ነው? የፖለቲካል ፓርቲ ክፍት ነው፣ ለሁሉም ክፍት ነው። ማንም ነጭ ጥቁር እዚህ ጎሳ እዚህ ጎሳ የሚባል ነገር የለውም። ምንድን ነው የሚያያይዛቸው? የፖለቲካ እምነት ነው። አንድ የፖለቲካ እምነት ነው የሚያያይዛቸው። እነዛ አንድ የፖለቲካ እምነት የሚያያይዛቸውን ግለሰቦች ነው የፖለቲካል ፓርቲ የሚሆነው።
እርሶ በአብዛኛው የሚታወቁት በተቃዋሚነት ነው። በፖለቲካ አንጻር ስናየው እርሶን አንድ ሰው ፕሮፌሰር ይቃወማሉ፣ ሁልጊዜም ይቃወማሉ ሊሎት ይችላል። በሌላ በኩል ስናየው እድሜውን በሙሉ ክሪቲክ ሆነው የኖሩ ይመስለኛል። ምናልባት በእርሶ ባህሪ በመድረኩ ላይ ሳይሆን ከመድረኩ ጀርባ መገኘት፣ ከመታየት ይልቅ ማየት ነጻነት ስለሚሰጠውና ይህን ስለሚመርጡ ነው? ብዙ ጊዜ ሰዎች ደግሞ አቅርበውት አንተ ሚሎትም ሆኑ ከሩቅ አክብረውት እርሶ ሚሎት ካለመቃወም አያውቅም፣ ካለመቃወም አንድም ነገር የሚደግፈው ነገር የለም ይሎታል።
ምናልባት የሚደግፈው ነገር አጥቼ ይሆናል።
አድማጮች፣ በሸገር ሬዲዮ የቅዳሜ ጨዋታን የእንግዳ ዝግጅት እያደመጣችሁ ነው። የዚህ ጥያቄ ሙሉ መልስ የሚያገኘው በሁለተኛው ክፍል የእንግዳ ዝግጅት ነው። በሙዚቃ ረፍት ወስደን ከጥቂት ደቂቃዎች በኋላ በሁለተኛው ክፍል እንገናኛለን። በያላችሁበት ደስ የሚል ጊዜ እንድታሳልፉ እንመኛለን። ሸገር የእናንተ ነው።
Kendak sumras, kerja hatras, berfikir tuan belum.
በቃላችን መሰረት ተመልሰን ተገናኝተናል። የቅዳሜ ጨዋታ የእንግዳ ፕሮግራም ሁለተኛውን ክፍል እንሆ።
ጤና ይስጥልን አድማጮቻችን፣ አሁን ሰዓቱ የጨዋታ እንግዳ ዝግጅት ነው። ሳምንት በቀጠሮ ተለያየ ነው መሰረት ተከታዩን የእንግዳችንን የፕሮፌሰር መስፍን ወልደ ማርያምን ጨዋታ ይዘንላችሁን ቀርባለን። ፕሮፌሰር መስፍን ወልደ ማርያምን የቀድሞ የዩኒቨርሲቲ ተማሪዎቻቸው የሚያውቋቸው በጂኦግራፊ መምህርነታቸው ነው። An Introduction to Geography of Ethiopia, Atlas of Ethiopia, The Background of the Ethio-Somalia Boundary Dispute, Suffering Under God's Environment, Rural Vulnerability to Famine in Ethiopia, እንጉርጉሮ የግጥም መጽሐፍና ሌሎችም በመምህርነታቸው ወቅት ያሳተሟቸው ጽሑፎች ናቸው። የዛሬ እንግዳችንን የዛሬ ወጣቶች የሚያውቋቸው ደግሞ በኢትዮጵያ የሰብአዊ መብት ጉባኤ መስራችነታቸው፣ በፖለቲካ ፓርቲዎች ተሳትፏቸው፣ እንዲሁም በተለያዩ ጉዳዮች በሚያቀርቧቸው ጽሑፎችና ንግግሮች ነው። ስልጣን፣ ባህልና አገዛዝ፣ ፖለቲካና ምርጫ፣ የክህደት ቁልቁለት፣ አገቱኒ ተመረን ወጣን፣ መክሸፍ፣ እንደ ኢትዮጵያ ታሪክና ሌሎችም ባለፉት ጥቂት ዓመታት ያሳተሟቸው ጽሑፎች ናቸው። ከኛ ጋር የረፍት ጊዜያችሁን ስለምታሳልፉ ሁሌም ደስ ይለናል። ሸገር የናንተ ነው። እርሶ በንጉሱ ግዜም በደርግ የተደራዊ አገዛዝ ወቅትም sultanም ቢብለዋል በኢህአዴግ sultan ዘመን በተቋሚነት የፖለቲካ ተሳትፎ ነበርዎት አብረው እንግዲህ እርሶ የነበሩበት ፓርቲ ምናልባት ነው ይሄን ያሳብ ነው sultan ላይ ቢወጣ ኖሮ አብረው ይቀጥላሉ ይሁን ወይንም አይሆንም ሆኖ አላየ ነው ነገር ግን እርሶ በአብዛኛው የሚታወቁት በተቋሚነት ነው በፖለቲካ አንጻር ስናየው እርሶን አንድ ሰው ፕሮፌሰር ይቃወማሉ ሁልጊዜም ይቃወማሉ ሊሉት ይችላል በሌላ በኩል ስናየው እድሜውን በሙሉ ክሪቲክ ሆኖ የኖሩ ይመስለኛል በዚህ መንገድ መክሸፍ እንደ ኢትዮጵያ ታሪክ የሚለውን ማንሳት ይቻላል ይሄ ታሪክ መጻፍ ነው ስለ ታሪክ ያለው ተናታይ የገለጹበት ነው ምናልባት በርሶ ባህሪ በመድረኩ ላይ ሳይሆን ከመድረኩ ጀርባ መገኘት ከመታየት ይልቅ ማየት ነጻነት ስለሚሰጠውና ይሄን ስለሚመርጡ ነው ብዙ ጊዜ ሰዎች ደግሞ አቀርበውት አንተ ሚሎትም ሆኑ ከሩቅ አክብሮት እርሶ ሚሎት ካለመቃወም አያውቅም ካለመቃወም አንድም ነገር የሚደግፈው ነገር የለም ይሎታል
ምናልባት የሚደግፈው ነገር አጥቼ ይሆናል እኔ የምደግፈው ነገር ሲመጣ ደግፋለሁ ሌላ ቀርቶ ለምሳሌ አጼ ኃይለ ሥላሴ አፍሪካ አንድነት ድርጅት የተቋቋመ ጊዜ 63 በእኛ አቆጣጠር ስንት እንደሆነ እንጃ
ስምንት ወደ ኋላ ስንቀንስለት
ማኔ ሌሊቱን ቁጭ ብዬ አደረያለሁ አይ ተፈረመለት አጼ ኃይለ ሥላሴ ነዛን ከባድ ከባድ የሆኑ ዲክቴተርስ እንደነ ከማል አብዱል ናሰር ያለ እንደነ ማነ ዩጋንዳው ሰውዬ ያለ አልጄሪያ አንድ በምበላ ነበረ እነዚህ ጃንሆይ ጋር ሲቀርቡ ልክ እንደ ህፃን ልጅ ነው ሁለት እጃቸው ነው ወደፊት እንደዚህ አድርገው ወይ ወደ ኋላ እጃቸው ነው አድርገው ጎንበስ ብለው ምን አይነት ግርማ ሞገስ እንደነበራቸውና እንዴት እነዛን ሰዎች ወደ 9 ሰዓት ድረስ ከሌሊቱ አትሄዱም ከዚህ ቤት አትወጡም ይሄንን ሰነድ ካልፈረማችሁ ብለው እንቃርገው ይዘው አስፈረሟቸው ያን ለት በእውነቱ ለመጀመሪያ ጊዜ እኔ በኢትዮጵያዊነቴ ቆራው በኃይል ቆራው ግሩም የሆነ ስራ ሲሰራ አዩ ሌሎች ሰዎች ዛልነበሩ ማለት አይደለም እንደነ ማነው የውጭ ጉዳይ ሚኒስትሩ
ከተማይፍሩ
ከተማይፍሩ ራራጡ ነበር ሌሎ ነበር ግን ጃንሆይ ግርማ ሞገስ ነው ዋናውን ስራ ይሰራው ነበር እንዴል ዛኔ የዩኒቨርሲቲ አስተማሪዎች ማህበር ፕሬዝዳንት ነበርኩ እጄ ለማህበሩ አቀረበ ያየሁት እዛ በልጬ ደብዳቤ የምስራችን እንጻፍላቸው ምስጋና ደብዳቤ እንጻፍላቸው አልኩኝ በጣም ብዙ ክርክር ተከራክረን አይቻለም ለምንድን ነው ይሄን መንግስት ምንም መደገፍ ይሆናል በእናም ተብሎ በጣም ተከራክረ በመጨረሻ ይጻፍላቸው ተብሎ ጽፈላቸው ደብዳቤ ምስጋና ደብዳቤ ልከንላቸዋል እና ጥሩ ነገር ሲሆን አያለው ማለቴ ነው ሌላም ነገር አንድ አንድ ነገር ለምሳሌ ሌላም እኔ በአለቃነት አለቃ ከሆኑም ሰዎች ሁሉ ዶከፍ አድርጌ ትልቅ ክብር የምሰጠው ካሳ ወልደ ማርያም አለ እሱን ለሱ ያለኝን ክብር ሁልጊዜም ተናግራለሁ እናገራለሁ ና ሰው የሚገባው ከሆነ የሚገባው ነገር አልነፍግም የማይገባው ከሆነ ደግሞ በስልጣኑ ጭነት አልደፈጠጥምና የአሰብኩትን ነገር የተሰማኝን ነገር እናገራለሁ ስለዚህ እኛ እንደ ህብረተሰብ እንደ ማህበረሰብ እንደ ህዝብ ችግራችን ምንድነው አለመድንም እንደዚህ አይነት ነገር አናውቅም መውቀስ መወቃቀስ ነው እንደውም ብልግና ነው አንድ ሰው በተለይ እንደው ሽማግሌ እንደ ትልቅ ሰው እንደዚህ የሆነውን እኔ አስታውሳለሁ። አንድ ጊዜ በ60 ምናምን ዓመተ ምህረት ነው መሰለኝ አንድ ቲያትር ተሰራና የራስ እንዳልካቸው መኮንን አልሞትኩም ብያለሁ።
አልዋሽም
አላሽን
ቲያትር ተሟቹ ታሪክ ነው።
አዎ ገባሁና ከሚስቴ ጋር አየሁት። ያን 10 ብር ከፍዬ ሶጣ በእውነቱ 20 ብር ቆጨኝ እና ገባሁና መጽሐፍ ጀመርኩኝ። ሙልጭ አድርጌ ያንን ቲያትር በበነጋታው ሳልጨርሰው አደርኩና በበነጋታው የዛሬቱ ኢትዮጵያ ላይ አቶ አህዱ ሳቡሬ ጽፈው ጥሩ ክሪቲክ ጽፈው አየሁ። ስለዚህ እኔ ብዙ መጻፍ አያስፈልገኝ ማልኩና ባጭሩ አንድ ገጽ የሚሆን ደብዳቤ ለጋዜጣው ላኩኝ። አቶ አህዱ ሳቡሬ ይሄንን ጨዋታ ድራማ ብለውታል፣ ለእኔ ግን ጨዋታ ነው ድራማ አይደለም። የዚህ የጨዋታ ዓላማ ምንድን ነው? የኢትዮጵያን ሴቶች ርካሽ የማይረቡ አድርጎ ለማሳየት ነው ወይስ የኢትዮጵያ ጀግኖች ከፉከራና ከሽለላ ያለፈ ነገር አይታይባቸውም ለማለት ነው? እና ብቻ ብሽቅጥቅጡን አውጥቼ ጻፍኩኝ፣ ታተመ። እዚህ ፒያሳ ላይ አንድ ሳባ የሚባል መጽሐፍት ቤት ነበረ። እዛ አንድ ቀን መጽሐፍ ለማየት ሄጃለሁኝ። ሁለት ሰዎች ይነጋገራሉ፣ ከኋላ ናቸው። እኔን አያውቁኝም። ያ ልጅ የጻፈውን አይተሃል? ራስ
መኮንን እንዳልካቸው
እኮ እንደው ደፋር እንዴት አድርጎ ነው እንደው እንትን ያላቸው እንደ ዘመን ይላሉ። እኔ ዝም ብዬ አዳምጫለሁ። በኋላ ሹልክ ብዬ ወጣሁኝ። እንግዲህ አልተለመደም፣ ይገባኛል። ብልግና ነው አሉ እሳቸውም። ጨዋታ
መተቸት
መተቸት። እና መቼ ነው የምንጀምረው ይሄን? አሁን መክሸፍንም ሰው ሁሉ ሆ ያለው ለዚህ ነው መክሸፍ። ስህተታችንን እንወቀው። ማደግ መሻሻል የምንችለው ስህተታችንን ስናውቅ ነው። ስህተታችንን አውቀን ስናርመው ነው። አለዛ ከስህተታችን ጋር የምንቀጥል ከሆነ ሌላ 3000 ዓመት እንደዚሁ እንቀጥላለን። እና አንድ ማህበረሰብ ተቺዎች ያስፈልጉታል፣ በግድ ያስፈልጉታል። እና እኔ ፈልጌ አይደለም ይሄንን የሆንኩት፣ ግን እንደው ሌሎችም ሰዎች እንደሚወጡ ተስፋ አደርጋለሁ።
ስልጣንን እምቢ ያሉት እንደ ልቡን ለመተቸት እንዲመቸውስ ነው ወይ? ነው አንደኛው የኔ ጥያቄ።
ስልጣን እኔ ስልጣንን በአምባገነን ስርዓት ውስጥ ስልጣንን አልፈልገውም። ስለምን እዛ ውስጥ መግባቴ ነው። እኔ አምባገነን ስርዓት ውስጥ ገብቼ እኔም እንደዛው አምባገነን ልሆን ነው። እንጃ አንዳንድ ሰዎች አሉ፣ ስም ሳልጠራልና ግን ለህዝብ ጥሩ የሚያስቡ ግን በዱላ ነው። ያውቃለሁ፣ አንድ አገረ ገዢ ነበር። ጠዋት ሲወጣ 12 ሰዓት ነው ከቤቱ የሚወጣው። ዱላ ይዞ ነው የሚወጣው፣ ልምጭ ይዞ ነው የሚወጣው። ያገኘውን ሁሉ በለያልም ማሰራት ይወድ። ጥሩ ስራ ያሰራል፣ ግን ሰዎቹን እየሰበረ ነው። ሰዎቹን መንፈስ እየሰበረ ነው። እና እኔ ነግሬዋለሁ፣ ልክ አይደለም። የምትሰራው ስራ ጥሩ ነው፣ መንገድ መስራት ጥሩ ነው፣ ቤት መስራት ጥሩ ነው፣ ግን ሰዎቹን እየሰበርክ አይደለም። ሌላ ደግሞ አንዳንድ አገረ ገዢዎች ለምሳሌ ደግሞ እሱን ስሙን ብጠራውም ግድ የለም፣ አንደኛ ሞቷል፣ ግርማሜ ነዋይ። እሱ እቃ አውቆ ዝም ብሎ ይመስለኛል ገበያ ውስጥ ይገባና መኪናውን አቁሞ ሄዶ እቃ ይገዛና ተሸክመው ለመሄድ መቀረት ስንት ሰው ይመጣል ሁሉም ተሻማል ለመሸከም እኔ እችላለሁ ይላቸዋል እኔ እችላለሁ ማንንም እንድሸከም ልኝ አልፈልግም ብለው እሱ ተሸክሞ ይሄዳል ለያሳያቸው የሚፈልገው እናንተና እኔ እኩል ነን እናንተ ለኔ የምትሸከሙበት ምክንያት የለም እና እኔ የራሴ ንቃ ተሸክመ ሄዳለሁ ስራ ክብር ነው ብዙ ነገር ያስተምራቸዋል በዚህ ራሳቸውንም እንዲያከብሩ ያስተምራቸዋል እንግዲህ ከቀድሙ ሰውዬ ጋራ ልዩ ነው ይሄ ሰዎችን ነው የሚገነባው እንዴ አይነት ልዩነቶች አሉ
ፕሮፌሰር እንግዲህ እዚህ በሐሳብ ክርክር ውስጥ ቀድም የባህልንም ነገር አነሱ በሐሳብ ክርክር ውስጥ እርሶ ስም እየጠሩ በቀጥታ ቀዋሚውን ይሰነዝራሉ ይሄ በባህላችን ቀደም አሉ በርሶም ላይ የሚከፋው ትችቱ በዚህ ይመስለኛል እና ይሄንን እንግዲህ
በስም ካል ከፍተውበታል እርሶ ምንድነው በስም ካል ጠራሽ ትችት ምን ትችት ነው
ሐሳቡ ላይ ማለት
ነው ሐሳብ የማን ሐሳብ ነው ያንቺ ሐሳብ ከሆነ ያንቺ ሐሳብ ማዛብሩ ይሄንን ብላለች ብዬ ያንን ሐሳብ ስመታ ማዛብሩን አይደለም መመታው ሐሳቡን ነው ተስፋዬ ምንድነው እምነቴ ምንድነው ያንን ሐሳብ ስመታው ማዛብሩ ትስተካከላለች ብዬ ነው እንጂ ማዛብሩን አይደለም መመታው ሐሳቡን ነው ካልተጠራ ደግሞ ሰውየው ራሱ አይታረምም እንጂ ይቀጥላል በዛ ዛሬ ጮም ተነግሮም እንኳን ማይዘሙሉ
ሰው እውነት ታይመስለው በለበል ተብዘብናከ አንኔ የታከተኝ አስመረረኝ የሰለቸኝ ነገር ሰው እውነት አይመስለው ብለጠል ብለጠብናገር አንኔ የታከተኝ አስመረረኝ የሰለቸኝ ነገር እንግዲህ በቃ ብዙ አሰልችቶኛል አኩልከንቱ ነገር ደከመኝ አንልም ስራ ይሰለቸኝ መጣሪ ወዳለው አሃይ ከቶ አይታክተኝ ሰው እውነት አይመስለው ብለበል ብናገር እኔን የታከተኝ አስመረረኝ የሰለቸኝ ነገር ሰው እውነት አይመስለው ብለበል ብናገር እኔን የታከተኝ አስመረረኝ የሰለቸኝ ነገር የኑሮዬን ቅፋት ሆኖም አይበጀኝ ነገር ነው ለብልቦ እንደ ሳት የፈጀኝ በነገር ተፋልሶ ትክክል ኑሮዬ ወየቁ አይሄ ሆኖን ቆርቆሮዬ ሰው እውነት አይመስለው ብለበል ብናገር እኔን የታከተኝ አስመረረኝ የሰለቸኝ ነገር ሰው እውነት አይመስለው ብለበል ብናገር እኔን የታከተኝ አስመረረኝ የሰለቸኝ ነገር
ቀደም የመክሸፍ አንሳን ብዙ መጽሐፍ ጽፈዋል ግን አንዳንዶቹን بنናነሳቸው ይሄ በተለየ ቅርብ ግዜዎቹ አገቱኒ ተመረን ወጣን የሚለው ከእስር ቤት መላሽ የተጻፈ ነው ኢትዮጵያ ከት ወዴት እና መክሸፍ እንደ ኢትዮጵያ ታሪክ መቸም ብዙ ሰዎች የተቃውሞ ጽሑፍ ጽፈውበታል ይሄን መክሸፍ እንደ ኢትዮጵያ ታሪክ የሚለውን አጀማመሩ ላይ ታሪካችንን እንደገና መመዘንና መመርመር አለብን የሚል ይመስለኛል ፕሮፌሰር ተሳስቼ ከሆነ ያርሙኛል እና እርሶ ምን ለማስተላለፍ ፈለጉ አቀባበሉስ እንዴት ነበር
እኔማ ለማስተላለፍ የፈለኩት አሁንስ ባለው በሱ ላይ በዛ ላይ እንደገና ጽፋለሁ እየጻፍኩ ነው እኔ ለማስተላለፍ የፈለኩት ምንድነው ታሪካችን በተለያየ ምክንያት የተጣመመ ሆኗል አንደኛ የራሳችንን ታሪክ የታሪክ ምንጮች አናውቃቸው አብዛኛዎቹ በግዕዝ ነው የተጻፉት ና አያውቋቸው ስለዚህ የት ነው የሚሄዱት ፈረንጅ ኢትዮጵያን ታሪክ ለመማር የት ነው የምትሄጂው አሜሪካ እንግሊዝ ሀገር ጣሊያን ሀገር እንደዚህ እንደዛ ሄዶ ነው የኢትዮጵያን ታሪክ ተመረው ሊቃውንት የሚሆኑት በእውነት አንድ ሰው የራሱን ታሪክ የህዝቡን ታሪክ መጀመሪያ ከውስጥ ከህዝቡ ከራሱ የፈለቀው ምንጮች ሁሉ አጣርቶ ይዞ ከዛ በኋላ ሌሎችን ማስተማር ሲገባው እኛ ከሌሎች እንማራለን ይሄንን ነው የኢትዮጵያ ታሪክ የምንለው እንደ አንድ ትንሽ ነገር ብቻ ላንሳልሽ ገባር የሚለው ቃል አለ ለምሳሌ የኢትዮጵያ ታሪክ በጣም ብዙ ቦታ የሚገባ ቃል ገባር ፈረንጆች ስላልገባቸው በራሳቸው ታሪክ ተርጉመው በዛው በፈረንጁ ልናገረው ባበሻ ስለሌለ ፊውዳል ስርዓት ውስጥ እንዳለ አድርገው ያመጡታል ገባርን የኛ ሊቃውንቶች ደግሞ ይሄንን ወሰዱና ገባር እንደዛው አድርገው ቃሉንም የእንግሊዝኛውን ፊውዳል የሚለውን ወስደው ኢትዮጵያ ፊውዳል ስርዓት ነበር በኋላ አንዳንድ ጊዜ በስብሰባ ላይ በመናምን ላይ እንደዚህ እንዴት እንደዚህ ትላላችሁ የት አለ የፊውዳሊዝም በኢትዮጵያ መናምን በሚባሉበትና በሚጠየቁበት ጊዜ ዙሪያ ጥምጥም መሄድ ጀመሩ መጀመሪያ ታስተውሽ እንደሆነ አብዮቱ እንደተጀመረ ባላባታዊ ማለት ጀመሩ በኋላ ጉልታዊ ስርዓት ማለት ጀመሩ ሁለቱም አያስኬድም ምክንያቱም ለምንድን ነው እኛ ጋር ኢትዮጵያ ውስጥ ፊውዳል ስርዓት አልነበረም ገባር ማለት ደግሞ መሬት የሌለው ማለት አይደለም በግልባጩ ነው ገባር ማለት ባለመሬት ማለት ነው መሬት ያለው ነው የሚገብረው እንጂ መሬት የሌለው አይገብርም ገባር አይሆንም እና አሁን ገባር ብዙ ሰዎች የተማሩ ሰዎች ትጠይቂ ገባር ስርዓት የሚለው መሬት የሌለው ህዝብ ስርዓት ነው የሚለው እንዲህ እንዲህ አይነት ነገር ሳናስብ በፈረንጆች አስተማሪነት ወስደን ፊውዳል ነን እንላለን ሴን እንላለን የሌለውን ነገር እናመጣለን ያለውን ግን መማር ማወቅ አልቻልንም ይሄንን ነገር መታረም አለበት ነው ያላደግነው ለምንድን ነው የአክሱምን ሐውልት የሰራን ሰዎች የላሊበላን ህንፃዎች የሰራን ሰዎች እንዴት በትኩል ውስጥ በደሳሳ ጎጆ ውስጥ እንኖራለን ምን ነካን
መጠየቅ
እና ትክክለኛውን ነገር ማወቅ የተጣመመው ማቅናት ያስፈልገናል ይሄው የመጽሐፉ ዓላማ እንድንታረም እንድንሻሻል እንድናድግ መንገዱ ይሄ ነው እንታረምና እንሂድ መቀናው መንገድ ነው አለም በዛችው እንሄዳለን በጀመር ነው 3000 አመት በሄድንበት እንሄዳለን ሌላ 3000 አመት ነው ብዙ ሰው የሚለው አንዳንዶቹ ሰዎች በጀመሪያ ነገር እንደው በእውነት እንነጋገር ከተባለ እንደዚህ አይነት መጽሐፍ ሲጻፍ ማን ነው መልስ መስጠት ያለበት ማን ነው ትችት መስጠት ያለበት ለእንደዚህ አይነት መጽሐፍ እንደ ፊደል የቆጠረው ሁሉ እንዴት ይሆናል ፊደል የቆጠረ ሰው ሁሉ ይሄንን መጽሐፍ ለመተቸት አይችልም
ማን ነው መተቸት ያለበት ፕሮፌሰር ሶ ሚሉት
የሚያውቅ ያነበበ እንዶ ቢቻል የኛን የራሳችንን ታሪክ ከውስጣችን ዜና ማዋሎቹን ሁሉ ያነበበ በገድሎቹም ውስጥ ያሉትን ሁሉ የታሪክ ሰነዶች ያነበበ ከተቻለ ደግሞ የውጭ ሊቃውንቱን ያነበበ ይህን ሁሉ አያይዞ ማየት ታሪካችንን መተቸት የሚችል ሰው መሆን አለበት እንጂ ሰዎች እኮ የሚተቹት መጽሐፉን አይደለም የሚተቹት እኔን ነው ምን ጥቅም አለው እኔን መተቸቱ
እርሶም እነሱን መተቸት ያዙ
እኔ እነሱን አልተቸም እኔ ተጨባጭ ማስረጃዎች እየሰጠሁ ይሄን አለ እያልኩ ነው ከዛ በኋላ በኔ ላይ ወረዱ ይሄ አይጠቅምም እኔንም አይጠቅመኝም እነሱንም አይጠቅማቸውም አላማውንም የኢትዮጵያን አላማ እኛም እናስብላትን እነሱም እርግጠኛ ነኝ የሚያስቡላትን አላማ አያሟላም በፍጹም አያሟላም አንድ ሰው ለምሳሌ
የገብረ ሕይወት ባይከዳኝን መጽሐፍ መጀመሪያ እንግዲህ የታሪክ አጻጻፍን በሚመለከት ማለቴ ነው ፕሮፌሰር ሊሉ ነው የፈለጉት እርሶ
እኔ አዎ ያሳዝናል
ብዙ ሰው ተረድቶልዎታል እርሶ ማለት የፈለጉት ነገር እንግዲህ ምንድነው እዛው
ካልተረዱ
የታሪክ ምሁራንን ያነሳሉ ፕሮፌሰር አዎ እና
ለመተቸት
ኃይለኛ ትችት ይሰነዝራሉ እነሱ ላይ
ለመተቸት እነሱ ማንሳት አለብኝ መጽሐፋቸው ማንሳት አለብኝ እና እንግዲህ መጽሐፉን እውነተኛ እውነትን የሚፈልግ ሰው እዚህ መጽሐፍ ላይ የተቸኸው ነገር ልክ አይደለም ይሄ አለ ብሎ ቢነግረኝ ይገባኛል እንደ ማድረግ ደግሞ አይችልም because እኔ አሳይቻለሁኝ የተባለውን ነገር እንዲህ ነው የተባለው ብያለሁኝ ያንን አልተባለም እንዳይሉ አይችሉም አልተባለም ተብሏል እንዳይሉ ስለዚህ ለምን አልክ ነው ለምን አንተ እነዚህን ሰዎች ላይ ስህተት አገኘህ ስህተት መገኘት አለበት እንዲታረም ሌላ መንገድ የለውም ስህተት ተገኝቶ መታረም አለበት ሌላ መንገድ አለ
የለም የጻፈሉት መጽሐፍ አለ አሁን
አለ
ጨርሰውታል ወደ ማተሚያ ቤት ሄዷል ገና ነው
ወደ ዳር ላይ ያደረስኩ
በሸገር ሬዲዮ ጣቢያ በቅዳሜ ጨዋታ ላይ የእንግዳችንን የታዋቂውን መምህርና ተመራማሪ ውይይት ያቀርብንላችሁ ነው። እንግዳችን ፕሮፌሰር መስፍን ወልደማርያም ናቸው። ፕሮፌሰር የሚኖሩት በአፓርትመንት ውስጥ ነው ይሄው የተመላለስንኛ መመን ጠይቆት እዚሁ አፓርትመንት ውስጥ ነው ቤት ያልሰሩበትን ምክንያት ሲናገሩ ፍቅረን ወይ በግራር በኩል ገብቶ ነፍሴን ሰንጎ ይዞት ነበር ይላሉ ይሄ ምኞት እርሶንም ፈትኖት ነበር ማለት ነው
አዎ ፈትኖኝ እሱን አልነገርኩሽም
አልነገሩኝም
ከአንድ ጓደኛዬ ጋራ መሬት ለመግዛት ፈልጋለሁኝና ናስቲ አብረን ነብሎኝ ይዞኝ ሄደ ራስ ሙሉጌታ ዚ አባሬ እዛ ይዞኝ ሄደ እሱ ሲነጋገር ከወኪላቸው ጋራ እኔ ቆሜ ሳይ አንድ ረጅም ግራር ነውቶ ወጥቶ ላይ ዘርጋት ብሎ ንወቅ ቀበኔ ያዘው ነው ወዲያው ጭንቅላቴ ውስጥ በቃ እዛ ስሩ ቤት ሰርቼ ስሩ ወንበር አድርጌ ቁጭ ብዬ ሁልታየኝ እጂ ለዋላ ሰውየው ይሄ መሬት ተሽጧል አልኩ የለም አልተሸጠም አለ እንግዲያው ነው ይዘዋሉኝ ይሄንን መሬት ነው ገዛዋለሁ አልኩና 1000 ሜትር ካሬ 7000 ብር ባንክ ሄድኩና አበደሩኝ 7000 ብር ካርታው ሲመጣ እንሰጣለን ለባለቤቱ አሉኝ እሺ ብዬ ቤቴ ገባሁ ከዛ በኋላ እንቅልፍ ነሳኝ ሌሊት ያላበኝ እነሳለሁ አሁን ይሄን 7000 ብር ከየት አባቴ አምጥቼ ነው የምከፍለው በጣም ያልበኛል እንቅልፍ አጣሁኝ ከዛ ደግሞ
ምን አይነት ቤት ነው መሰራው ይላል
ቤቱን ደግሞ ሲሰራው 30000 ብር 40000 ብር ከየት አባቴ አምጥቼ እንደን ግን ደግሞ በጄ ደግሞ ለማያዝ ፈልጋለሁኝ
ማለት ነው እቺ ግራራ አለ
ሌሊት ሄዳለሁ ግራራ ሌሊት ተነስቼ ሰፈር ሄዳለሁ የሰውየው የወኪላቸው ቤት እዛ ነው አንኳኩቼ ጠራዋለሁ የለም ሎላ ስራተ ካሳ አስመራ ነበር እንግዲህ የለም ተፈርመዋል ተላከልኝ ወረቀቱን ልካለሁ ግን ተፈርመዋል መጣም ምለኛል ሄዳለሁ ደግሞ እንደዚሁን ቅልፌን ያጣው አንድ ቀን ስደርስ አይ እሱ መሬት ተሽጧል እንዴ እኔ ገዛሁት መሬት አዋል አልነገርካቸው ነበር ነግሬያቸዋለሁ ሊሆን አይችልም እኔ ገዛሁትን መሬት ሊሸጡ አይችሉም አይ እድጃዝማች አሉ ላሸጡታል ቆሽቴ ደበነ በጣም ተናደድኩኝ በጣም እሳቸው አይደለም የተናደድኩት በራሴ በመመኘቴ በጣም ተናደድኩ ድሬ ገባሁና ደብዳቤ ጻፍኩ ለሉላ ዝራተ ካሳ ሉል ጌታዬ እኔ ይህን አላመት በስራ ላይ ቆይቻለሁ ግን እስካሁን ድረስ መሬትም የለኝ ቤትም የለኝ አሁን ግን አንድ ቀን እርሶ መሬት ላይ ሄጄ መጥፎ ሐሳብ አድሮብኝ መጥፎ ምኞት አድሮብኝ የእርሶን መሬት ለመግዛት ከወኪሎ ጋር ተነጋግሬ ወስኜ ከባንክ ብድር ተበድሬ ከጨረስኩ በኋላ አሁን መሬቱ ለደጃዝማች ሎላ ተሽጧል ተባልኩ ይሄን ደብዳቤ የምጽፍልዎት መሬቱን ከደጃዝማች ሎላ እንዲመልሱልኝ አይደለም ይሄ አይሆንም ይሄን ደብዳቤ የምጽፍልዎት እኔ ለፍቼ ማገኘሁት ገንዘብ የሉል ጌታዬን መሬት ለመግዛት እንኳን ብቁ ሳልሆን መቅረቴን ለገልጽልዎት ነው በደሉም ሳልነግረውት እንዳልቀር ብቻ ነው እንጂ የመሬትን ፍቅር እግዚአብሔር ይስጦትና ከልቤ አስወጥቶልኛል ካሁን ወዲያ እንዲህ አይነት ክፉ ምኞት ውርደትን የሚጠራው ምኞት ወደ ራሴ አይገባም ይሄ ጻፍኩና በፖስታ እንዳልክላቸው አልደረሰም ይባላል ወይም ጻፊው አይሰጣቸውም ይሆናል ስለዚህ አንድ ጓደኛ የነበረ የትምህርት ሚኒስቴር ወኪል የነበረ አስመራ ጳውሎስ አስራት የሚባል አሁን ካናዳ ይመስለኛል ያለው ለሱ ሰጥልኛለሁ አልኩት። አሁን ሰጥላለሁ አለኝ። ኦኬ አሽጌ ለሱ ሰጠሁት። ወስዶ ሰጣቸው። እዛ አንድ ቀን አዲስ አበባ መጥተው ነው መሰለኝ ዩኒቨርሲቲ ስልክ ይደውላሉ። ጸሐፊ አነሳችና ከሎላ ስራተ ቢሮ ነው አለችኝ። ክፍል ገብቷል በያቸው አልኩኝና አልመልስም አልኩ። ማታ ቤቴ ስልክ ተደወለና እሳቸው ናቸው። እኔ ሆነኝ ማነሳው አነሳው። ነገ በስምንት ሰዓት ቤት እንድትመጣልኝ አይሉ ልጌታ ለዛ ለመሬት ጉዳይ ከሆነ ተናግሬ ያለው እኮ በጽሁፉ ላይ የመሬት ነገር ከአሁን ወዲያ ከልቤ ወጥቷል፣ አልፈልግም። ብቻና ነገና እንነጋገራለን አሉና ጫን አሉ። እንግዲህ ልዑል ጌታዬን እምቢ ማለት አይቻልም። እሺ ብዬ በነጋታው በስምንት ሰዓት ተነስቼ ቤታቸው ገባሁ። አጥር ውስጥ ገብቼ መኪና ውስጥ እንዳለው ቀጠሮ ነበረኝ ከልዑል ጌታዬ ጋር አልኩት። ዘበኛውንና ከግቢ አልመጡም አለኝ
ዘበኛው።
እንግዲያው መስፍን ወልደ ማርያም የሚባል ሰው መጥቶ ነበረ ብለህ ንገርልኝ ብዬ ሄድኩ። አልተገናኘንም ከዛ በኋላ።
መሬት በውርስም በምንም ወደ እርሱ አልመጣም።
የለም ምንም ነገር የለም። ምኑ ከአሁን ወዲያ ሆነ እንግዲህ ይኸው ደርሻለሁ።
አይ እንደው ማለቴ ከዛ በፊት ማለቴ ነው ወይ ከዛም በኋላ እዚሁ አፓርትመንት ውስጥ ነው ፕሮፌሰር የኖሩት እድሜዎትን ሙሉ?
እድሜንስ አይደለም። አሁን ወደ ይህንንም አፓርትመንት እንዳገኘን ጥሩ ታሪክ ነው ያለው።
ይንገሩኛ ታዲያ።
እኔ መርማሪ ኮሚሽን ሆኜ ነው ይሄ የመሬት አዋጅ የታወጀው እና ኮማንደር ለማ ጉተማ ጋር አብረን ነበር በ67 ዓመተ ምህረት ሲታወጅ አዋጁ። ሁለታችንም አብረን ሄደን ተመዘገብን ለቤት።
ከዛ በፊት ተከራይተው ነበር የሚኖሩት?
አዎ አንድ ቪላ ውስጥ የካ ነበር እና እንግዲህ ሰው ሁሉ ውጡ ቤታችንን እንረከብ ምናምን የሚልበት ጊዜ ነበረ። ሰዎቹን ለማስቸገር አልፈለኩም እና ሄደን ተመዘገብን። በመመዝገብ እኔ 137ኛ ለማ ጉተማ 138ኛ ነበር ተመዘገብ። ለማ ጉተማ 3 ጊዜ ቤት ለወጣ፣ መጨረሻ ቤት ሰርቶ ወጣ። እኔ አንድም በፍጹም የሚያስታውሰኝ የለም። ይሄ አይ እኔም ረስቸዋለሁ ትቸዋለሁ፣ እነሱ እንደዚህ አይሰሩም ብዬ እና አንድ ቀን ሪሴፕሽን ነበረ የደርግ ባለስልጣኖች አባሎች ነበሩ እዛ። የቤት ነገር ተነሳ ናራና አይ ቤት እኮ የሚገኘው በደርግ ዘመን ቆንጆ ሴት የሆነች እንደሆነ፣ ወታደር መኮንን የሆነ እንደሆነ ወይም ጥራራ ነጋዴ የሆነ እንደሆነ ነው እንጂ ለሌሎቻችን እኮ ቤት የሚባል ነገር የለም አልኩ። ተናደዱ አንዳንዶቹ፣ ሲሪየስ ሆኑና ተናደዱ በጣም። እንዴ ምንድን ነው የምትሉት? እኔ እኮ የደረሰብኝን ያየሁትን ነው የምነግራችሁ አልኩና የለማ ጉተማ እነሱ መካከል ነው የለማ ጉተማን ምሳሌ ሰጠኋቸው። እኔ ቀድመዋለሁ በመመዝገብ
137ኛ ነው
እና አይሆንም አሉ። ተከራከሩኝ። እንደዚህ 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 ነው ሰማችሁ፣ ጠይቁ ሄዱና በመነጋታ ሁሉም በየቢሮቸው ሄደው ምነው ኪራይ ቤቶች እየደወሉ እኔ የተመዘገብኩበትን መዝገብ አውጥቷል። ሁሉም አገኙት 137ኛ እውነት መሆኑን ሲያውቁ ሰዎቹ ላይ ወረዱባቸው። ከዛ ስልክ በስልክ ሆንኩ ነው እዚህ ቦታ ቤት ተገኝቶልናና እዚህ ቦታ ቤት አላማ መጨረሻ ይሄንን አገኘው እንግዲህ በደርግ ዘመን ሁላችንም እየደህየን በመሄድ ላይ ለነበር አፓርትመንት ነው የሚሻለው የዳ ቤት ዘበኛ ምናምን የሚባል ነገር ይለለበት እዚሁ ይሻላል ብዬ እዚህ ገባሁ ያው ወደ 30 ምናምን ዓመቴ
ለሄንሪኮም ቅርብ ነው
አዎ ለሄንሪኮም ቅርብ
ፕሮፌሰር ወንደላጤ ሆኖ መኖር ከጀመሩ የቆዩ ይመስለኛል በፍላጎት ነው ይሄ ነገር
በችግር ነው እንጂ በፍላጎት ይሆናል
በምርጫ ምናልባት
አይ ምርጫም አይደለም እኔ ይሄንን ብቸኛነት ምርጫ አላውቅም ግን ምናልባት ጠባይ ሊሆን ይችላል
ግትር
ለኔ እንግዲህ ሌላ ሰው ነው የሚናገረው ግን እኔ እንደምገምተው ነፃነቴን ለድርድር አላቀርብም ሚስትም ትሁን ማንም ስለዚህ ነፃነቷን ለድርድር ማታቀርብ
ሚስት
አላጋጠመኝ
አይ ትዳር ሲባል እንግዲህ አንዳንድ ሽርፍራፊ ነፃነቶች ይጎላሉ
ይጎላሉ በጣም ይጎላሉ አንዳንድ ጊዜ ደግሞ እንደው እንዳውራጣቴ ስርግባልኝ ወይም እግሬ ስርግባልኝ የሚሉ አሉ። እንደሱ አይነቱን ነገር እኔ አልቀበለውም። እኔም እንደዛ አላደርግም። እኔ ግትርነት ራሴን ለመጠበቅ ነው እንጂ ሌላውን ለማጥቃት አይደለም። ሌሎች ደግሞ ግትርነታቸው ሌላውን ሰው ለማጥቃት ነው። ወይም ደግሞ ለመጫን ነው ለጥሩም ነገር ቢሆን ለመጫን ነው
እንግዲህንም የሌላውንም ነፃነት አከብራለሁ ነው ሰው የሚለው
ደስ አይነቷን አላጋጠጅ መጭም እንደዚህ ቼን ቀረ
በሌላ በኩል ጥሩ ምግብ አብሳይ እንደሆነ አንድ ሰው ነገረኝ ምናልባት ጋብዘውት ሊሆን ይችላል
እኔ እንጃ እንግዲህ ለራሴ የሚሆን ሰራለሁ እንጂ ጨበላለሁ
አሁንም ያበስላሉ
አው ሰራሉ ዘለጋውን እንኳን ሰሩልኛል አለችኝ አንዲት
ደከሞት
ረዳት አሞቃለኝ
ግን በፊት ምግብ ይሰሩ ነበር
አው ወደም ምን ይመስለው ሰርቼ መብላት
በእውነት በርሶ ዘመን ያሉ የሀገራችን ሰዎች እኮ እንደው አይመለከቱትም ወጥ ቤቱን
አው አይ አሜሪካ
ኖሩ
አልኖሩማ አሜሪካ አስተምራለኝ እኔ
ምን አይነት ምግብ መስራት ይወዳሉ?
እኔ ብዙውን ጊዜ አበሻ ምግብ ነው። ወጥ ደም እኔ ያልጫ ምናምን አልወድም።
ኮስተር ያለ?
ኮስተር ያለ። ቀይወጥ እንደሱ ነው የካትክልት ሰላጣ።
ይወጣልኛል የሚሉት ምን አይነት ምግብ ወጥ ነው? ዶሮ ወጥ፣ ምስር ወጥ?
አይ ዶሮ ወጥስ ሞክር ያላቀም። መስር ጥሩ ሰራለ ስጋው ጥሩ ሰራለ
Terfo basto ha ha ከሞት ነጥቆ እኔን የሚያድነኝ የዛሬው አበባ የነገ ትቢያ ነኝ ሀብት ተርፎ በስቶ
በሸገር ሬዲዮ የሸገርን የቅዳሜ ጨዋታ የእንግዳ ዝግጅት እያቀረብንላችሁ ነው። ማዛብሩ ከፕሮፌሰር መስፍን ወልደ ማርያም ጋር ካደረገችው ጨዋታ ለዛሬ ተሰናዳው በዚሁ ይደመደማል። ሳምንት ግን ይቀጥላል።